ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል።
ችግር ያለበት ሀገር ነው። ችግሩ የፖለቲካ ብቻ እንዳልሆነ
የጋቢና ስርጭታችን ከአሜሪካ ድምጽ ሬዲዮ ተጀምሯል። በቴክኒክ እክል ነው፣ ይቅርታ እንጠይቃለን። ከመስታወት አረጋው ጋር ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም፣ እንደምናመሻችሁ። ማክሰኞ ዕለት ከእስር የተፈቱት የተቃዋሚው አርበኞች ግንቦት ሰባቱ አቶ አንዳርጋቸው ጽጌ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት እጅግ አዎንታዊ እንደሆነ ገልጸዋል።
በጣም ጥልቅ የሆነ ችግር አለ። ውስብስብ ችግር ያለበት ሀገር ነው። ችግሩ የፖለቲካ ብቻም እንዳልሆነ ነው። ችግሩ ማህበራዊ ነው። ችግሩ ኢኮኖሚያዊም ጭምር ነው። እና በሁሉም መስኩ የዚህን ህዝብ ችግር ለመፍታት የሚደረገው ትግል አጠናቅቆ መቀጠል ያስፈልጋል ያለው
አቶ አንዳርጋቸው የስር ይዞታቸውንም በተለይ ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቃለ ምልልስ አብራርተዋል።
መጀመሪያ አንድ አመት ከአንድ ወር የት እንደነበርኩ አላውቅም፣ ምክንያቱም በደህንነት እጅ ነው የነበርኩት። አንድ ራሱን የቻለ ቪላ ቤት ነው፣ ግን አንዱ ክፍል መስኮት እንትኑ ተወልቆ ተዘግቶ ከጣራው ጥግ አንድ ድንጋይ ወልቆ ብርሃን እንዲገባ ተደረገበት። ያው መብራትም አለው፣ ግን እዛች ክፍል 24 ሰዓት በአራት የደህንነት ሰዎች እዛው እየኖሩ በሚጠብቁኝ ሁኔታ ነው የተቀመጥኩት ያለው። ከዛ በኋላ ወደ ቃሊቲ ነው የተወሰድኩት ያለው። ሶስቱን አመት ቃሊቲ ነው ያሳለፍኩት።
ጠቅላይ ሚኒስትር አብይ አህመድ አቶ አንዳርጋቸው ጽጌን ከእስር እንዲለቀቁ መወሰናቸውና ከዚያም በቤተ መንግስት ለውይይት መጋበዛቸው በመብት ተሟጋች ወጣቶች ዘንድ እንዴት ይታያል?
ግን የዶክተር አብይ የፖለቲካ አካሄድ ሁሉንም የፖለቲካ ኃይሎች ያካተተ ንግግር ለማካሄድ የተሻለ የፖለቲካ ስርዓት ለመፍጠር ቀናኢነት እንዳላቸው የሚያመላክት ነገር ነው።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፌዴራል ምርመራ ቢሮ ዲሬክተር የነበሩትን ጄምስ ኮሚን ያባረሯቸው በሩሲያ ጣልቃ ገብነት ምርመራው ምክንያት አይደለም ሲሉ ተናገሩ። ታዲያ ይህ ከአሁን ቀደም በሱ ምክንያት ነው ብለው ከሰጧቸው ጋር ይጣረሳል ተብሏል። ምንም የሚያጣርሰው ለውጥ ባይኖርም ለነገሩ ኮሚን ያባረርኳቸው በሩሲያ ምክንያት አይደለም ሲሉ በትዊተር ላይ ፕሬዚደንት ትራምፕ ገልጸዋል።
ከዩናይትድ ስቴትስ ጋር የሻከረውን ግንኙነቴን እንደገና እየገመገምኩ ነኝ ስትል ፓኪስታን አስታውቃለች። ይህም በጦርነት የዳሸቀውን አፍጋኒስታንን ለማረጋጋት ከኔቶ አጋሮቻቸው ጋር ሆነው ከታጣቂዎች ጋር እየተዋጉ ላሉት አሜሪካውያን ወታደሮች አቅርቦት ማስተላለፊያ ሊያቋርጥ እንደሚችል ተጠርጥሯል። የፓኪስታን የውጭ ጉዳይ ሚኒስትር ኩራም ዳስቲካር ሃን ይህን የተናገሩት በተለይ ለቪኦኤ በሰጡት ቃል ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ኒውዮርክ ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ቀኝ እጅ ከሆኑት ባለስልጣን ጋር መነጋገራቸውን ቀጥለዋል። ውይይታቸው በሚቀጥለው ወር በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና በሰሜን ኮሪያው መሪ መካከል ሊካሄድ በሚችለው ስብሰባ ላይ ያተኮረ ነው። ፖምፔዮ እና ኪም ቾንግ ቾል ያካሄዱት ውይይት በጥሩ ሁኔታ የተከናወነ መሆኑን የተናገሩት ሚስተር ትራምፕ እሳቸውና ኪም ጆንግ ኡን መጀመሪያ ላይ በታቀደው መሰረት እንደ አውሮፓውያን ዘመን አቆጣጠር በሰኔ 12 ቀን ይከናወናል ብለው ተስፋ እንደሚያደርጉም ገልጸዋል።
በመጨረሻም ዩናይትድ ስቴትስ ከአውሮፓ ህብረት፣ ከካናዳ እና ከሜክሲኮ ወደ ሀገሯ በሚገባ ብረት የ25% እና አልሙኒየም ላይ ደግሞ 10% ቀረጥ በመጣል የአትላንቲክ ተሻጋሪ እና ሰሜን አሜሪካን ንግድ ግንኙነቶች ውጥረቱን እያባበረች ናት። አሜሪካ የደነገገችው ከባድ የገቢ ሸቀጥ ቀረጥ ከነገ አርብ ጀምሮ ተግባራዊ ይሆናል። እርምጃው ከአውሮፓ ሀገሮች በኩል ፈጥኖ የአጸፋ እርምጃ የቀሰቀሰ ሲሆን ሃርሌ ዴቪድሰን ሞተር ብስክሌቶች፣ ሊቫይስ ጂንስ ልብሶች፣ የኬንተኪ አረቄና የቴኒስ ውስኪ በመሳሰሉት ታዋቂዎቹ ምርቶች ላይ ሳያነጣጥር እንደማይቀር ይጠበቃል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ከትናንት በስቲያ ከስር የተፈቱት የአርበኞች ግንቦት ሰባት ዋና ጸሐፊ የነበሩት አቶ አንዳርጋቸው ጽጌ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት እጅግ አወንታዊ እንደሆነ ገልጸዋል። የጀመሩትን ትግል እንደሚቀጥሉም ነው ያስታወቁት። በእስር ከተዳረጉበት ሁኔታ የእስር ቤት ቆይታቸውና የመሳሰሉ ጉዳዮችን አስመልክቶ ከመልስካቸው አማሃ ጋር ቆይታ አድርገዋል።
የዛሬ 4 ዓመት ገደማ የመን ሰና አውሮፕላን ማረፊያ ላይ የየመን ጸጥታ ኃይሎች ወይንም ኃይሎች ለኢትዮጵያ ጸጥታ ኃይሎች እጅ ሆነ እንደሳለፉና እንደሰጡ ተነግሮናል። ይህ እንዴት ሊሆን ቻለ?
በእኔ ግምት ነው በዛ የየመን አየር መንገድ በመንቀሳቀስ በጣም ቀላል ነው። በተወሰነ ደረጃ ብዙ ሰዎች የሚቆም ሁኔታ ተፈጥሯል በዛን ሰዓት ላይ በመልኬ በመነምኔና በዚህኛው ፍላይት ላይ አለ የሚል መልእክት ወደዚህ ሀገር ወደ ኢትዮጵያ ደህንነት ለማስተላለፍ ሰዎች በቀላሉ የሚችሉበት ሁኔታ ነው። ምን ማለት ሰራ ይታየኝም ያለው አጋጣሚና በዚህ አይነት መንገድ እንካወቁ በኋላ ግን ለምን ደህንነት መከፈል የሚችሉትን ነገር በሙሉ ከፍለው በገንዘብ የሰሩት ስራ ነው የሚመስለኝ ያለው። ሌላ ምንም ሰራ ሚስጥር ምንም የሌለው ነገር ነው ነው እስከሚገባኝ ድረስ።
ተቾቻችሁ ታዲያ በሌላ በኩል ደግሞ ይህንን መንገድ ከውጭ መጥተው ከየትም መጥተው ብቻ ወደ ኤርትራ ሲገቡ ይሄን መንገድ ያዘወትራሉ ይባላል። ድክመታቸው ነው የሚሉት አሉ። ተቾቻቸው ይሄን ይላሉ። ምን ይላሉ?
እውነት ለመናገር ትክክል ናቸው። ድክመት ነው ምክንያቱም በተወሰነ ደረጃ አማተሪሽ የሆነ አሰራር ነው። ግን በጣም የሚያሳዝነው ነገር በክሴ $4000 የድርጅት ገንዘብ ይዤ በሌላ አየር መንገድ ለመሄድ ቦታ ስላልነበረ $400 ፍርስት ክላስ ለመሄድ አጨምር ስላልኝ የድርጅት ገንዘብ መቀለጃ አይደለም በሚል ርካሽ የሮስ ፍለጋ በመሄድ ነው እዚህ ሁሉ ችግር ውስጥ የተገባውና $400 ከተፈጠረው የሴኩሪቲ ሪስክ ጋር ሲወዳደር በጣም ግን በጭንቅላቴ ሁልጊዜም የህዝብ ገንዘብና ሀብት በጥንቃቄ የሚያዛለበት የሚል እምነት ስላለኝ በዛ የተገዛ ጭንቅላቴ የፈጠረው ስተት ነው።
እስከ ቅርብ ጊዜ ድረስ የት እንደነበሩ ህዝብ በይፋ የሚያውቀው ነገር አልነበረም። ከተያዙ በኋላ የት እንደነበሩ በዝርዝር ይነግሩኛል?
መጀመሪያ 1 አመት ካንዶር የት እንደነበርኩ አላቅም ምክንያቱም በደህንነት እጅ ነው የነበርኩት። አንድ ራስዎን ይችላል ቪላ ቤት ነው ግን አንዱ ክፍል መስኮት ተወልቆ ተዘግቶ ከጣራው ጥግ አንድ ድንጋይ ወልቆ ብርሃን እንዲገባ ተደረገበት። ያው መብራትም አለው ግን እዛሽ ክፍል 24 ሰዓት አራት የደህንነት ሰዎች ይዘው ይኖሩ በሚጠብቁኝ ሁኔታ ነው የተቀመጥኩት ያለው። ከዛ በኋላ ወደ ቃሊቲ ነው ተወሰድኩት ያለው። 3ቱን አመት ቃሊቲ ነው ያሳለፍኩት።
እንዴው እስቲ የእስር ቤት ቆይታውን እንደመስል ለህዝብ ሊናገሩ ይፈልጋሉ? አሁን
ምንም ችግር የለውም እውነተኛ ነገር እስከሆነ ድረስ የመጀመሪያው 1 አመት ላይ ያው እንደተናገርኩት አንድ ክፍል ውስጥ ነው። በተለያየ ማጋጣሚዎች የወጡ ሪፖርቶች አሉ። ለምሳሌ አክለ አዲስ አበባ አዳማ የሚሄዱን ትልቁ አውራ ጎዳና ላይ ቆም የፎቶግራፍ የተነሳሁት በልማት ጉዳይ ላይ ያደረግነው ውይይት የተሰራ ነገር እናሳያለን በሚሉም ወስደው ያደረጉት ነው። ዝም ብሎ በካሜራ ቴክኒክ የተለጠፈ ነገር አይደለም ሌሎች እንደሚያወሩባቸው። እዛ ባለሁበት ሰዓት ላይም ፖለቲካውን በሚመለከት ጽሑፍ መጻፍ ፈልጋለሁ ብዬ ጥያቄ አቅርቤ ምክንያቱም በመጀመሪያዎቹ ጥቂት ሳምንታትና ወራት ብዙ ነገር ተያግሮ ጽፎ የአገሪቷን ጠቅላላ ሁኔታ ግልጽ አድርጎ ማለፍ ይሻላል የሚል እምነት ስላለኝ ያን በተመለከተ ለነገ በማይባል ቋንቋና ግልጽነት አገሪቷ ውስጥ አለ ብዬ የማስበውን ችግር በሙሉ በዝርዝር የገለጽኩበትን ወደ 185 ገጽ የሚሆን የፖለቲካ ጽሑፍ ያለሁኝ ያለው ኮምፒውተር ሰጥተውኝ የእጅ ጽሕፈት ያልነበብ ስላለ ወደ ኮምፒውተር ሄደናል። ያን ከጻፍኩ በኋላ ግን ኮምፒውተሩን እዛ በመተዋቸው የተነሳ ሌላ ከኢትዮጵያ ታሪክ ጋር የተያያዘ ወደ 850 ገጽ ገደማ የሚሆን እኛም እንናገር ትውልድ አይደናገር የሚል አርዕስት የሰጠሁትን መጽሐፍ ጽፌ ያለሁኝ ያለው። ከዛ ወደ ቃሊቲ ስወርድ ኮምፒውተሩን ወስደዋል። ቃሊቲ ከገባው በኋላ ግን ምንም አይነት ስክሪፕቶም እርሳስም ወረቀትም እንዳላገኝ የተደረገው ያለው ሌሎች እስረኞች ያላቸው ቴሌቪዥን አክሰስ የሚባል ነገር የመጨረሻው 6 ሳምንት ጠቅላይ ሚኒስትር አብይ ስልጣን ከያዘ በኋላ ነው ይገባልኛል። ሜቢሱን እንድመለከት ሊሆን ይችላል ብዬ ነው መጠረጥረው። እስር ቤቱ ውስጥ ለሌላ እስረኛ የተሰጡ መብቶች በሙሉ ነገ ያለም ያለው ታመምም አንድ ሐኪም መታዘዝ ታይኛለች እንጂ ወደ ክሊኒክ ወደ ሌላ ቦታ መባል የማይታሰብ ነገር ነው። ለቤተሰብ ጥያቄም ሌሎቹ እንደፈለጉ ነው የሚጠይቁት ያለው። እኔ በሳምንት አንድ ቀን አባቴና ባለቤቱ የሚያመጡት ምግብና የሚያዩኝ ሁኔታ ነው የነበረው። እንደ ስረኛ ምንም አይነት የስረኛ ቁጥር የለኝም ያለው የፍርድ ቤቱ ውሳኔ የሚባል ግልባጭ ሁሉ ስረኛ ያለው በምን እንደተከሰስኩኝ ምን ፍርድ እንደተፈረደብኝ ምን እንደመሰከሩ በምን አይነት መረጃ ወደዛ ድብዳሜ እንደተደረሰ ማቀበት የለም እንደዚህው እንደታሰርኩ በዚህ አይነት ሁኔታ ነው የተፈታሁት ግን የስር ቤት ህይወት ብዙም ከባድ አልነበረም ግን ከኔ ጋራ እንዲኖሩ የመደቧቸው ሁለት ሰዎች በደንብ የሚያቋቸው ባለኝ መረጃ ለነሱ ቅርበት ያላቸው እርስ በርሳቸው ግን የሚጋጩ
ወን ብለው ነው የሚጋጩት
ከመጀመሪያውም ጀምሮ ሰዎች እንደነገሩኝ ከነበሩበት ወራ ሲጋጩ የነበሩ ሰዎች ናቸው ሁለቱም convicted murderers ማለት የተፈረደባቸው ነፍሰ ገዳዮች ናቸው እና ምንም አይነት ከኔ ጋራ ብዙ ነገሮች መገናኘት የማይችሉ በተመክሮም በትለው በልምድም በባህልም መገናኘት የማንችል እጅግ አስቸጋሪ እስሩን ከባድ ያደረገው እዛ ያሉ ጠባቂዎች ባለስልጣናቸው ምንም አይደለም በዚህ አይነት መንገድ የመደዋቸው ሰዎች ናቸው
አቶ አንደርጋቸው ሲያዙ ትዝ የሚል ነገር አለ በኢትዮጵያ ቴሌቪዥን ያየነው ምስል አለ ድምጽ ወደለክቶ ነበር ሲናገሩ ደክሞኛል ለማረፍ ፈልጋለሁ ራስ ብቻ ነው ፈልገው ብለው ነበር አረፉ
ኢንፋክት በዛን ሰዓት ላይ ከጧት እስከ ማታ ጆሮ ኋላ የሚታሰርበት ሰዓት ነው የነበረው ስተኛም መተኛት የሚባል ነገር አልነበረም አልተኛም እግሬም ሰንሰለት ታስሮ የነበረበት ሰዓት ላይ ነው ለኢንተርቪው ነው ጄ የተፈታው እንጂ ጄ ጆሮ ኋላ ካንቲያ ታስሮ መተኛት የሚባል ነገር እንዴት ሊሆን እንደሚችል ማሰብ ትችላላችሁ ያለው ፈጽሞ የማይታሰብ ነገር ነው እና በድካም ደረጃ የተናገርኩት ያለው አካላዊ ድካም አይደለም ያለው በአጠቃላይ ይሄ ፍርድ ቤታቸው የወሰነው የሞት ፍርድ ነበርና እሱን ባስቸኳይ ፈጽሞ የቆኛል መሄድ ነው የምፈልገው ነው ያልኳቸው ያለው እና ፈጽሞ ነው እሱ ነው ያልኩት የነበረ
የእርሶን መፈታት አሁን ያለው የኢህአዴግ መንግስት ለተቃዋሚዎች በሩን በሰፊው ከፈተ ለመሆኑ ትልቅ ምልክት አድርገው የሚያወጣሉ የእርሶ አታይ ምንድን ነው
ወል ይሄ በጣም ከባድ ጥያቄ ነው ምልክት ተጥቃላ ድርጅቱን ልብ ትርታና ስሜት መመርመር የሚችልበት መንገድ የለኝም ያለው ግን የተወሰኑ ክፍሎች በዚህ አይነት መንገድ እንዲህ አይነት ነገር ለማድረግ ጥረት የሚያደርጉ ይመስላል በሙሉ ድርጅቱ እንደ ድርጅት በዚህ መንፈስ ተቀረጸ ነው ወይ በዚህ መንገድ እየተጓዘ ነው ወይ የሚለው ነገር ምንም ማረጋገጫ ልሰጥህ የሚችለው ነገር አይደለም በተወሰነ ደረጃ ግን የተወሰነው አካል ይሄንን አይነት ነገር እየሞከረ ያለ የሚመስል ነገር አለው በዛ መንገድ ማየት ይቻላል ብዬ ነው ማስበው ያለው አዲሱ ጠቅላይ ሚኒስትር ከመጣ በኋላ ጀምሮ የሚታዩት ንግግሮቹ ቴሌቪዥን ያዩዋቸው ማለት ነው ከህዝብ ጋር ያደረጋቸው ውይይቶች በተለያዩ ሀገሮችም በመሄድ ለኢትዮጵያውያን ስረኞች ያደረጋቸው ነገሮች ለሀገር ዜጋ ክብር በሚል መንፈስ የሚያደርጋቸው ንግግሮች እነዚህ ሁሉ በተወሰነ ደረጃ እንደዚህ አይነት ሁኔታ በሀገር ላይ በመፍጠር የተሻለ ሁኔታ ማምጣት ይቻላል የሚል እምነት የሚንቀሳቀስ ነው የሚመስለኛለው ስለዚህ እንዳለ ጠቅላላ ያደገ በሙሉ በዚህ መንፈስ ተቀርጾ እየተጓዘ ነው የሚለው መረጃ ባይኖረኝም ያለው የተወሰነው ነገር ግን የተሆነ እንደሆነ ያ ነገር ይተናከር ለሀገር ይበጃል ይያ ምናለው ይያል
ድርጅታችሁን ግንቦት 7ን ተመሰረቱ ቤተሰቦን ጥለው ወደ በራ ሲወጡ ቆርጠው እንደሆነ አውቃለሁ ግን ሲያዙም ተሰማሁት
እንዳልከው ነው አስቀድሞም ያዩት ልጆች ትንሾች ናቸው ግን ለናታቸው ተናገረ ያለው ገብባንበት ግን ቀልድ አይደለም ያለው ሌላ ቦታ ላይ አይደለም እነዚህ ሰዎች አግባብነት ባለው መንገድ ባለያዙት ስልጣንና ጥቅም ላይ የመረረት ግል ብናደርግ እዚህም ለመግደል ለማይመለሱ ናቸው ቀልድ እንዳይመስልሽ ጥንቃቄ ለልጅም ለልጆችሽ ማርግ እስከማለት ድረስ ነው ከዛም በኋላ ሁላችሁም ሰምታችኋል በቪዲዮ በድምጽ ተሬኮርድ ተደርጎ ኤርትራ ድረስ ምን ለመግደል ሰዎች የተላኩበት ሁኔታ እንደነበረና ከነሱ ደንነት ሰዎች ጋራ የተላከው ሰው ይውይት ያደረገ እንዲቀዳ በማድረግ ሰባት አሰራይተናል እንዳይሰጠኝ ግንባሬን እንዲመታኝ አነጣጥረናምን በንግግራቸው በኢትዮጵያ የደህንነት ታሪክ ከፍተኛው ገድል ነው የሚሆነው ያለው በዛምት ወስደው ውሳኔ ያለው የደህንነት ሰዎች ሰውየውን ሲያነጋግሩ ሰምታችኋል ስለዚህ እኔ ምንም አይነት መስዋዕትነት ለመቀበል ዝግጁ በሆንኩበት ሁኔታ ስለነበር ምንም ሞተር ግጃ ወሰዱም ማሰሩም አስቀድሜ በደም ባርግ የጠንቅቄ የማቀው ነገር ነው ይሄ ነገር ላይ ሆን ይችላል ገና ለገና አንዳንድ ሰው አንድ ነገር ውስጥ ይገባ እነዚህ ነገሮች በደም ሳያስተላስል ይገባና የሚወጣበት ሰዓት ላይ በጣም ይደነግጥ ይችላል ያለው እኔ በጣም ያሰብኩበት ነገር ነው እንደዚህ ሳላስብበትም አንድ ነገር ውስጥ አልገባም ያለው
አሁን ወደፊት ህይወቱን ምን ያስባሉ ምን ሊመሩ ያስባሉ ወይ መንገሩን ምንድነው
የተጀመረ ነገር አለ አላለቀም እንደውም እዚህ መጥቼ ነገሮችን ከተመለከትኩ በኋላ በጣም ይሁን የተወሳሰበ ጭራሹንም ካሰብ ነው በላይ የተወሳሰበ ችግር ያለበት ሀገር ነው። በጣም ጥልቅ የሆነ ችግር አለ፣ ውስብስብ ችግር ያለበት ሀገር ነው። ችግሩ የፖለቲካ ብቻም እንዳልሆነ ነው። ችግሩ ማህበራዊም ነው፣ ችግሩ ኢኮኖሚያዊም ጭምር ነው። እና በሁሉም መስኩ የዚህን ህዝብ ችግር ለመፍታት የሚደረገው ትግል አጠናክሮ መቀጠል ያስፈልጋል። ያለው ያ ትግል ምን ይሆናል? በምን አይነት መንገድ ይሆናል? አዲስ የተፈጠረውን ሁኔታ እንዴት ነው የምታዩት? የመሳሰሉት ነገሮች ከጓደኞቼ ጋር አሁን እንደ ድርጅት ነው ኦፕሬት የምናደርገው። በዝርዝር ተወያይተን መልስ የምንሰጥበት ነገር ይሆናል። ነገር ግን ግልጽ የሆነው ነገር የአገሪቷ ችግር እንደ ተራራ በተከመረበት ሰዓት ላይ አንገታችንን ደፍተን ሌላ ስራ እየሰራን ነው ብለን መተኛት የማንችል ሰዎች ያለን መሆኑ መታወቅ አለበት። ያለው
እንደሰማነው ከሆነ ከመገናኛ ብዙሃን ጠቅላይ ሚኒስትሩን አግኝተው ነበር። ምን ተባባላችሁ?
ጠቅላይ ሚኒስትሩ ጋር ያደረኩት ውይይት ዝርዝር ውስጥ አልገባም። ነገር ግን በጥቅሉ በጣም 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 ፖዚቲቭ ነበር ማለት ይችላል። ሆኛለሁ።
በጣም አመሰግናለሁ ስለተብሩ።
እኔ በጣም ነው አመሰግነው ተሰጠኝ እድል።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ደምቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ አንቶ አንዳርካቸው ጽጌን ከእስር እንዲለቀቁ መወሰናቸውና ከዚያም በቤተ መንግስት ለውይይት መጋበዛቸው በመብት አራማጅ ወጣቶች ዘንድ እንዴት ይታያል በሚለው ጥያቄ ዙሪያ ሶስት ወጣቶችን ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች። ከየመን ሰነአ አየር ማረፊያ ተወስደው ለአራት አመታት በኢትዮጵያ እስር ቤት የቆዩትና ከትላንት በስቲያ ከእስር የተለቀቁት የአርበኞች ግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ከአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ ቤተ መንግስት ተገኝተው መነጋገራቸውና ሁለቱ ተጨባብጠው የሚያሳይ ፎቶግራፍ በማህበራዊ ሚዲያ ላይ በይፋ ከወጣ በኋላ የብዙዎችን ቀልብ ሳበ። በደቂቃ ዎች ውስጥም ብዙ ሰዎች ገጽ ላይ የተዘዋወረ ነበር። በኢትዮጵያ ህገ መንግስታዊነት እንዲከበር ጥያቄን የሚያነሱና በተለያየ ጊዜ ታስረው የተፈቱ ሶስት ወጣት የመብት አራማጆችን አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለሚያከናውኑት ተግባራት ያላቸውን አስተያየት ጠይቄያቸዋለሁ። በተለይ በአቶ አንዳርጋቸው ጽጌ ላይ የተሰጠውን ውሳኔና በቤተ መንግስት ውስጥ ያደረጉት ውይይትና የታየው የአብሮነት ፎቶግራፍ ለቀጣዩ የኢትዮጵያ ፖለቲካ ምን ትርጉም አለው ብያቸው ነበር። አቶ ዘላለም ክብረት የህግ ባለሙያ መምህርና በጽሁፍ በሚያቀርባቸው ምግቶች የመብት አራማጅ ነው። በአሁን ሰዓት እዚህ ዩናይትድ ስቴትስ ሃርቫርድ ውስጥ ፌሎ ነው። ጠቅላይ ሚኒስትሩ መሰረታዊ እርምጃ ወስደዋል ብሎ እንደሚያምን ይናገራል።
ተቃውሞን አካል አቅርቦ እንዲህ አብሮ መስራት መጀመር በጣም ትልቅ እርምጃ ነው ብዬ ነው የማስበው። ብዙም ያልተሞከረ ነው። ነገር ግን አሁንም ብዙ መረሳት የሌለበት ነገር ያሰራቸውም ኢህአዴግ ነው። አሁንም የሚፈቱት በኢህአዴግ አመራር ትዕዛዝ ነው እና እዛው ያለ ነገር መሆኑ ሰዎች እንዲዘነጉት የማይገባ ነገር ይመስለኛል። ተስፋ መስጠቱ እንዳለ ሆኖ በአጠቃላይ ሰሞኑን ያሉ ፍቺዎች ጥርና ከታህሳስ ጀምሮ የነበሩ ፍቺዎችን ስናይ ባለፉት ሰባት ዓመታት የታሰሩ ሰዎች ናቸው እየተፈቱ ያሉት ከሁለት 2011 እንደ ፈረንጆቹ አቆጣጠር በተለይ ጀምሮ። ይህም ያው ኢህአዴግ በቀድሞ ምን አይነት አሰራር ይሰራ ነበረ? የማስተንፈስ ነገር፣ እስረኞችን ለረጅም ጊዜ ያለማሰር፣ ሁለት ሶስት ዓመት እያሰረ ፖለቲካል ፕሪዝነር የመፍታት ባህል ነበረው። የታወቀ ምርጫ ሲደርስ አስሮ የመፍታት እንደዚህ። ግን ባለፉት አምስትና ስድስት ዓመታት ለረጅም ጊዜ የታሰሩ ፖለቲካ እስረኞች ብዙ ነበሩ፣ አቶ አንዳርጋቸው ጽጌን ጨምሮ። አሁን አይ ቲንክ ወደ ቀድሞ ባህሉ የመመለስ ነገር አለ፣ ያው ማስተንፈስ መፍታት የሚል። ከዛ ባለፈ ግን ጠቅላይ ሚኒስትሩ ከተቃዋሚ ጋር ለመስራት በጠላትነት ለማየት ያለመፈለግ ነገር አለ። ይሄ ትልቅ ነገር ነው ብዬ አስባለሁ።
አቶ ዘላለም አያይዞ ጠቅላይ ሚኒስትር አብይ አህመድ እየወሰዱት ያለው እርምጃ ከኢህአዴግ ባህል ወጣ ያለ አብረንም መኖር እንችላለን የሚል መንፈስ ያለው ነው የሚል አቋም እንዳለው ገልጾ፣ ነገር ግን ሁሉም ነገር መታየት ያለበት በትልቁ የህዝብ ማዕቀፍ ጥያቄ ስር ገብቶ ነው ይላል። በቅርቡ ከእስር የተፈታውና የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በበኩሉ አቶ አንዳርጋቸው ጽጌ ቤተ መንግስት ለውይይት መሄዳቸው ነው የሰማው እሳቸውን ለመጠየቅ በሄደበት ወቅት መሆኑን ገልጾ ወዲያውኑ ከተሰማው ስሜት ተነስቶ አስተያየቱን ለመስጠት እንደሚፈልግ ተናግሯል።
ወዲያውኑ የተሰማኝ ነገር አሁንም ለጠየቅሽ መልስ የሚሆን የሚመስለኝ ነገር ይሄ በአንድ የሆነ ነገር አይደለም። ለአብዛኛውም ሰው ስሜቱን በተወሰነ መልኩ ፖዘቲቭ ያደረገለት አክሽን አንዱ አንዱን ተከትሎ የመጡ ነገሮች ናቸው እና እነዚህ የሚያሳዩት ደግሞ እስከ ትናንትና ሁለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንዳርጋቸው ጽጌ ጋር መነጋገራቸው ዝርዝሩን ባናቅም ተስፋ ሰጪ ነገር እንዳለው መስማታችን ግን እንዲሁም ደግሞ በፌስቡክ ሰው የተቀበለበትን መንፈስ ስናየው ስር ነቀል ለውጥ የሚያመጣ ነገር ነው ብለን መውሰድ ባንችልም ግን የተሻለ አይነት ስርዓት ለመፍጠር ሁሉንም ያካተተ ንግግር በሁሉም የፖለቲካ ኃይሎች ዘንድ ለመጀመር ይሁንታ እንዳላቸው ወይም ደግሞ ያንን ነገር ለማድረግ ዝግጁነቱ እንዳላቸው የሚያሳይ ነገር ነው። ምክንያቱም ትናንትና በሆነው ነገር ብቻ አይደለም እናየው ከዚህ በፊት የመጡት ነገሮች ቅድም እንዳልኩሽ ለምሳሌ ኦቦለኔ ጨለታ የተላከው ልኩድን የከትናንት ወዲያ ለዙ ክሳቸው የተቋረጡ የሚዲያ ሰዎችና ፕሮፌሰር ብርሃን ነጋን ጨምሮ ይሄን ስናይ ስም መቀለው ጥሚለው ነገር አሁን አከራካሪነቱ እንዳለ ሆኖ የኔ ዶክተር አብይ የፖለቲካ አካሄድ ሁሉንም የፖለቲካ ኃይሎች ያካተተ ንግግር ለማካሄድ የተሻለ የፖለቲካ ስርዓት ለመፍጠር ቀናኢነት እንዳላቸው የሚያመለክት ነገር ነው።
የቀድሞ ነገረ ኢትዮጵያ ጋዜጣ አዘጋጅና በአሁን ወቅት በማህበራዊ ሚዲያ ላይ በተለይ እስረኞችን በተመለከተ ዘገባዎችን በማቅረብ የሚታወቀው ከዚህ ቀደምም ታስሮ የተፈታው ጌታቸው ሽፈራው ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን ድረስ እያከናወኗቸው ያሉት ተግባራት በህዝብ ዘንድ ተቀባይነትን እንዲያገኙ የሚያደርጋቸውን ስራ ነው። የአቶ አንዳርጋቸውም የዚሁ አካል ነው ይላል።
ስለዚህ በጣም ጥሩ ነው። በቢያንስ በጥላቻ ከመታየት በጣም የተሻለ ነው። ለአብዛኛው ሰው ይሄ ነው ደስ ያሰኘው ነገር። በጥላቻ ከመታየት ቤተ መንግስት ድረስ አስፈርተው በዋናው ድርጅት ነው በአርበኞች ግንቦት ሰባት የሱ ጻፊ በቤተ መንግስት ድረስ ማነጋገራቸው በጣም ጥሩ ነው። በትግል ያለው ማህበረሰብ ትልቅ ድል ነው። የጸረ ሽብር አዋጁ ሳይነሳ ቢሆን በጣም ትልቅ ድል ነው። ነገር ግን ይሄ የመጀመሪያ ነው ብዬ ለማለት ይከብደኛል። እውነቱን ለመናገር ሌላ መሰረታዊ ለውጦች ካልመጡ ጠቅላይ ሚኒስትር መለስ ዜናዊም እና ኢንጂነር ኃይሉ ሻውልን ጋር እጅ ተጨባብጠው እንዲያውም በሰፋ ብለው በዜና ተሰርቶ ብዙ ፕሮፓጋንዳ ተሰርቶበት የተደረገ ነገር አለ። ከተቃዋሚዎቹ ጋር ይሄ የመጀመሪያ አይደለም። የዶክተር አብይ የሚለየው በሽብር የተከሰሰን ሰው መሆን ነው፣ ግን ከተፈታ በኋላ የተደረገ ነው። ነገር ግን ይሄ መልካም ሆኖ እንደ የዶክተር አብይ አንደኛ ተቋማዊ አይመስለኝም። ስለዚህ እንደ ተቋም መንግስታዊ ነው ወይስ ዶክተር አብይ በግል የሚያደርጉት ነው እንደ ጠቅላይ ሚኒስትር ስልጣናቸውን ተጠቅመው የሚለውም ሌላ አንድ ጥያቄ የሚያስነሳ ነው። ሁለተኛው ደግሞ የግንቦት ሰባት ጸሐፊን ሲያነጋግሩ ጠቅላይ ሚኒስትሩ የጸረ ሽብር አዋጁ ሳይነሳ አንድ መሰረታዊ ለውጥ አልመጣም የምለው፣ ሁለተኛ ደግሞ በጣም በርካታ እኔ ራሱ እስር ቤት እያለሁ የማውቃቸው በግንቦት ሰባት የተከሰሱ ዋናው ቁንጮ ሰው ሆነው አንዳርጋቸው ጽጌ እሳቸው ሲፈቱ መፈታት የነበረባቸው በርካታ በግንቦት ሰባት የተከሰሱ ሰዎች እስር ቤት እያሉ እንደውም አብዛኛዎቹ ደግሞ ማዕከላዊ በደል የደረሰባቸው እግራቸውን ያጡ፣ ጥፍራቸው የተነቀለ፣ ብልታቸው የተኮላሸ በጣም በርካታ ሰዎች በስም መጥራት የምችላቸው እናስቻለው ደሴ፣ ዮናስ ጋሻው እና አበበ ካሴ እስር ቤት እያሉ እነ መቶ አለቃ ማስረሻ ስቴ እስር ቤት እያሉ በጣም እነ ፍቅረ ማርያም አስማማው እስር ቤት እያሉ ነው አቶ አንዳርጋቸውን የተቀበሉት።
የህግ ባለሙያው አቶ ዘላለም ክብረት የኢህአዴግ መሪው ዶክተር አብይ አህመድ የጀመሩት ለውጥ መሰረታዊና ስር ነቀል እንዲሆን የዴሞክራሲ ተቋማት ሊገነቡ ህገ መንግስታዊነት ደግሞ መከበሩ ሊረጋገጥ ይገባል ይላል። ተቋማዊ አሰራር መገንባቱ ለህዝብ ብቻ ሳይሆን ጠቅላይ ሚኒስትር ሚኒስትሩ የጀመሩትን ለማጽናት የሚረዳው የተቋም ለውጥ ነው ይላል። አቶ ዮናታን ተስፋዬ በበኩሉ ጠቅላይ ሚኒስትሩ የጀመሩት ለውጥ እንዳይቀለበስ በሁሉም ወገን እንደ እንቁላል መያዝ ያለበት ጉዳይ ነው ይላል። ጌታቸው ሽፈራው ደግሞ ቀሪ እስረኞችን መፍታት፣ በተለያየ መንገድ አይምሯቸው የቆሰሉ ሰዎች መታከም፣ እንደዚሁም ደግሞ አፋኝ የሆኑ ህጎች መሻሻላቸው ለውጡን ዘላቂ ለማድረግ ይረዳል ባይ ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
Antemu barbale dubuki akas nanjede demide kai kai asporto 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 za jageto jagitake jagitageto go asporto 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 za jageto jagitake jagitageto
male eya da male ascoltu 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 ya da male ascoltu male eya da male ascoltu male bonto vale rove indema vale rove indema vale rove indema cotu pare da ya da
የዛሬው የካፒና ኩዛችን በዚሁ ተጠናቋል።
አዎ፣ Facebook @ቪያማሪክ ላይ ሁልጊዜ አስተያየቶቻችሁን እንቀበላለን፣ ላየርም እናበቃለን። በትዊተርም እንደዚሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
እናስተናግዳችሁ አመሻነው ነው መስታወት አራቀውና
ሄኖክ ሰማግዘርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የቴክኒክ መሐንዲሱ ደግሞ ሱሌ ተራዋሌ ጋር በመሆን በዚህ ዜማ እንሰናበታለን። መልካም ምሽት።
kun radio sagale americati.